የካቢና ጉዟችን ከአሜሪካ ድምጽ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ዛሬ ታክሲውን የምነዳው እኔ ነኝ፣ ጽዮን ግርማ ከጎኔ እዚህ ካቢና ቁጭ ብላለች።
ሰላም፣ እንደምናመሻችሁ የተወደዳችሁ የካቢና ቪኦኤ አድማጮች። እንግዲህ ዛሬ የቴክኒክ ችግር አጋጥሞናል። እኔና መስታወት የቴክኒክ ችግሩ እስከሚሰራ ድረስ አብራናችሁ እንቆያለን። ለዛሬ ምሽት የያዝናቸውን ፕሮግራሞች እናስተዋውቃችሁ። በዩናይትድ ስቴትስ ምርጫ ላይ አስተያየት የተሰጡ እንግዶችን ከኢትዮ ኢትዮጵያ ይዘናል።
ቴክኒሽያኖቻችን ለማስተካከል እየሞከሩ ነው።
አዎ፣ እንግዲህ የቀድሞ የፓርላማ አባል የፓን አፍሪካ ፓርላማ የክብር ምክትል ፕሬዚዳንት ዶክተር አሸብር ወልደ ጊዮርጊስን በዛሬው ሪፖርታችን ተካተዋል።
ወደ መጀመሪያው እንሄድ
አድማጮች። የቴክኒክ ችግሩ እስከሚስተካከል ድረስ ለዛሬ የያዝናቸውን የምሽቱን ዜናዎች እናስደምጣችሁ። መቀመጫውን ዋሽንግተን ዲሲ ያደረገው የፍሪደም ሀውስ የተባለው ድርጅት የዓለም የኢንተርኔት ነጻነትን ይፋ ባደረገበት በዛሬው ዕለት ሪፖርቱን በጽሁፍ ባቀረበበት በለቀቀበት በዛሬው ዕለት በኢትዮጵያ የኢንተርኔት የነጻነት ደረጃን በጠቆመበት በዛሬው ሪፖርቱ ኢትዮጵያ ከዋነኞቹ የኢንተርኔት አፋኝ አገራት መካከል አስቀምጧታል። የኢንተርኔት ነጻነት በዓለም አቀፍ ደረጃ ለአምስት ተከታታይ ዓመታት እያሽቆለቆለ እንደሚገኝና ኢትዮጵያም የኢንተርኔት ነጻነት ከሌለባት የዓለማችን ሀገራት አንዷ መሆኗን ሪፖርቱ ጠቅሷል። አድማጮች፣ ፍሪደም ሀውስ የተባለው ድርጅት በዛሬው ዕለት ከሰዓታት በኋላ ዋሽንግተን ዲሲ በሚገኘው የጎግል መስሪያ ቤት ይፋዊ መግለጫውን ይሰጣል። በቦታው ተገኝተን በቀጥታ ስርጭት ልናቀርብላችሁ እንሞክራለን። በመካከለኛው ምዕራብ ዩናይትድ ስቴትስ የሚኒሶታ ክፍለ ግዛት ከእስላማዊው ጽንፈኛ ቡድን አይስል የሽብር እንቅስቃሴ ጋር በግብረ አበርነት ጥፋተኛ ሆነው የተገኙ 9 ሰዎች ላይ የሚጣለው የፍርድ ቅጣት ሂደት ዛሬ ይጀምራል። ከእስላማዊው ጽንፈኛ ቡድን አይስል የሽብር እንቅስቃሴዎች ጋር በተዛመደ ክስ የመጀመሪያው ግዙፉ መሆኑ በተነገረለት የፍርድ ሂደትም ዳኛው ሚካኤል ዴቪስ ከውጭ አሸባሪ ድርጅቶች ጋር በመመሳጠርና ለጥቃቱ የሚረዳ የቁሳዊ ድጋፍ በመስጠት በተወነጀሉና ከ9 ተከሳሾች ጥፋተኝነታቸውን ባመኑት 3 ላይ ዛሬ ፍርድ ይሰጣሉ። 3 ዘካሪያ አብዱራህማን፣ አብዱረዛቅ ዋርሳሜና አብዱላሂ ዩሱፍ ሲሆኑ 2 በቅርቡ በተካሄደ የክስ ሂደት ከከሳሽ አቃቤ ሕግ ጋር በመተባበር በሌሎች አጋሮቻቸውም ላይ መስክረዋል። በተመሳሳይ ለቀረቡባቸው ክሶች ጥፋተኝነታቸውን ያመኑ ሌሎች 3 ተከሳሾች ሃናድ ሙሴ፣ አድና ፋራህና ሀምዛ አህመድ በነገው ዕለት ይፈረድባቸዋል ተብሎ ይጠበቃል። በመጨረሻው ቀን ረቡ ዳኛው ሚካኤል ዴቪስ ከህዝቡ በተውጣጡ ሰዎች ጉዳያቸው ታይቶ ጥፋተኛ ሆነው በተገኙት መሐመድ ፋራህ፣ ጉሌድ ኦማርና አብዱራህማን ዳውድ ላይ የሞት ቅጣት ፍርድ ይሰጣሉ። ይህ በእንዲህ እንዳለ በትላንትናው ምሽት አንዳንዶቹ የተከሳሾች ቤተሰቦች በተገኙበት በሚኒያፖሊስ በሚገኝ አንድ መስጅድ ውስጥ ሰላም እንዲመጣና ዳኛው የፍርድ ቅጣቱን እንዲያቀሉላቸው የጠየቁበትን የተማጽኖ ጸሎት አድርገዋል። አቃቤ ሕግ በበኩሉ ጥፋተኛ ሆኖ በተገኙት በ9 ተከሳሾች ላይ በርካታ ዓመታት እስር የሚያሳልፍ ጥብቅ ቅጣት እንዲፈረድባቸው ነው የጠየቀው። የዩናይትድ ስቴትስ ውስጥ ትላንት በብዙ ሺዎች የሚቆጠሩ ሰዎች ተመራጩን ፕሬዚዳንት ዶናልድ ትራምፕን በመቃወም ሰላማዊ ሰልፍ አካሂደዋል። ፍልሰትንና የሴቶች መብትን የመሳሰሉ ነጥቦች የተናገሩትንና ያቀረቡትን የፖሊሲ ሀሳቦቻቸውን የሚቃወሙት ትላንት በዋና ዋና የሀገሪቱ ከተሞች ላይ የተካሄዱት ተቃውሞዎች ባለፈው ቅዳሜ ከነበሩት ያነሱ ናቸው። ባለፈው ቅዳሜ የተካሄዱት በብዙ ሺዎች የሚቆጠሩ ሲሆን የእሁድ ግን በብዙ መቶች የሚቆጠሩ ነበሩ። ይሁንና ትራምፕ ባለፈው ሳምንት እንደተመረጡ የተጀመረው የተቃውሞ ሰልፍ በመጪው ወር ቃለ መሐላ እስከሚፈጸምበት ጊዜ ድረስ እንደሚቀጥል አዘጋጆቹ ተናግረዋል። የኮንጎ ዲሞክራሲያዊ ሪፐብሊክ ጠቅላይ ሚኒስትር ከስልጣን ወረዱ። ኦገስቲን ማትላ ፖዮኖ ዛሬ ከስልጣን የወረዱት የፖለቲካ ቀውስን ለማስወገድ ሲባል የፕሬዚዳንት ጆሴፍ ካቢላን ፕሬዚዳንትነት ለማራዘም በሚመለከት በተደረገው ስምምነት መሰረት ነው። ማታል ከፕሬዝዳንቱ ጋር ተገናኝተው ከተነጋገሩ በኋላ በተደረገው ስምምነት መሰረት እኔና የመንግስት አባላት ከስልጣን ወርደናል ሲሉ አስታውቀዋል። በአፍሪካ ህብረት ሸምጋይነት የተደረገው ስምምነት በሀገሪቱ ባለፈው ወር ሊካሄድ የነበረው ምርጫ እንደ አውሮፓውያን አቆጣጠር ሚያዝያ 2018 ዓ.ም እንዲሆን ተወስኗል። የአንጎላ ፕሬዝዳንት ጆስ ኤድዋርዶ ዶስ ሳንቶስ ስምምነቱ በሀገሪቱ ያለውን አለመረጋጋት ለማክተም ይረዳል ብለዋል። የአንጎላው መሪ ራሳቸው እንደ አውሮፓውያን አቆጣጠር ከ1979 ዓ.ም አንስተው ስልጣን ላይ ናቸው። አድማጮች፣ ለዕለቱ ያስኳቸውን አጠር ያሉ ዜናዎች አጠናቀቅ ያለው ነገር ግን እስካሁን ድረስ የቴክኒክ ችግራችን አልተፈታም። እስቲ ዛሬ የሚኖረውን የፍሪደም ሃውስ መቀመጫውን ዋሽንግተን ዲሲ ያደረገው ፍሪደም ሃውስ የተባለው ድርጅት የዓለማትን የኢንተርኔት ነጻነት ደረጃን የጠቆመበትን ሪፖርት አጠር አድርጌ ለመዳሰስ ልሞክር። ይሄ ድርጅት እንደዚህ አይነት ሪፖርቶችን ማውጣት ከጀመረ ከአምስት ዓመታት በላይ አስቆጥሯል። ያንዳንዱ አገራት የኢንተርኔት ለአገሮቻቸው የኢንተርኔት ነጻነትን እንዴት አድርገው እንደሚሰጡ ጥናቶችን መሰረት በማድረግ ነው ሪፖርት የሚያወጣው። ባለፈው ዓመት ይህ ድርጅት ተመሳሳይ ሪፖርት አውጥቶ ነበረ። ፍሪደም ሃውስ ያን ጊዜ ባወጣው ሪፖርቱ በኢትዮጵያ ፍጹም የኢንተርኔት ነጻነት የሌለባት ሀገር እንደሆነች ጠቅሶ ነበር። ያለፈው ዓመት ሪፖርቱ እንግዲህ እንደሚያሳየው በኢንተርኔት ነጻነት ከ12 የአፍሪካ ሀገራት የመጨረሻውን ደረጃ ይዛ ነበረ። ቻይና የኢንተርኔት ነጻነት በመገደብ አንደኛ ናት። የኢንተርኔት ነጻነት በዓለም አቀፍ ደረጃ ለአምስት ተከታታይ ዓመታት እያሽቆለቆለ እንደሚገኝና የኢትዮጵያም የኢንተርኔት ነጻነት ከሌለባቸው ሀገራት መድቧት ነበር። ከ65 ሀገራት ነበር የ2015ቱ ሪፖርት የወጣው። ያኔ የወጣው ጥናት እንደሚያሳየው ከዓለማችን ሀገራት የከፋ የኢንተርኔት ነጻነት የተንሰራፋባት ቻይና መሆኗን ነው ጥናቱ ያካተተው። እንግዲህ በዘንድሮም ዓመት ኢትዮጵያ ነጻነት የሌለባቸው አገራት ተርታ ተመድባለች። ይህ ሪፖርት ዛሬ ይፋ ይደረጋል። ይህንን ሪፖርት በቀጥታ ከስፍራው ለእናንተ እኛም በተቻለን ከቦስ ከስፍራ ሆነን ይህንን ሪፖርት እናቀርብላችኋለን።
እሺ፣ የቴክኒክ ችግራችን የተፈታ ይመስላል። ማሽኑ እየሰራ ነው። ስለዚህ ወደ መጀመሪያው ፕሮግራማችን እናልፋለን። አፍሪካ በዩናይትድ ስቴትስ ሰላማዊ የስልጣን ሽግግር ብዙ መማር እንዳለባት ኢትዮጵያውያን አስተያየት ሰጪዎች ተናግረዋል። ተመራጩ የዩናይትድ ስቴትስ ዶናልድ ትራምፕ ስደተኞችንና ሌሎች ጉዳዮችን አስመልክተው በምርጫ ዘመቻ ወቅት ያንጸባረቁትን አቋም ሙሉ በሙሉ ይተገብሩታል ብለው እንደማያምኑም አስረድተዋል። እስክንድር ፍሬ ዘገባ አለው።
የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ ተጠናቋል። ሰላማዊ የስልጣን ሽግግሩም ተጀምሯል። እንደ ከባዱ የምርጫ ፉክክር፣ እንደ አወዛጋቢው ዘመቻ ሁሉ ይህንን ሂደት የሚከታተሉ ኢትዮጵያውያንም ጥቂት አይደሉም። ከሪፐብሊካኑ ዶናልድ ትራምፕ ያልተጠበቀ ድል በኋላ እየተመለከቱት ያለው ነገርም ትኩረታቸውን ስቧል። በምርጫ ዘመቻው ወቅት ውዝግብ ውስጥ የገቡት እሰጥ አገባ ውስጥ የነበሩት የአሁኑ ዲሞክራቲክ ፕሬዝዳንት ባራክ ኦባማና ተመራጩ ሪፐብሊካን ዶናልድ ትራምፕ ለሰላማዊ የስልጣን ሽግግር እያደረጉ ያለው ዝግጅትም በተለይ ለአፍሪካ መማሪያ መሆኑን አስተያየት ሰጪዎቹ ገልጸዋል። የቀድሞው የኢትዮጵያ ፓርላማ አባልና የአሁኑ የፓን አፍሪካ ፓርላማ የክብር ምክትል ፕሬዝዳንት ዶክተር አሸብር ወልደ ጊዮርጊስ ይህንን ሀሳብ ካንጸባረቁት አንዱ ናቸው።
ከውጤቱ በኋላ ምንድን ነው እኔ አፍሪካ ከዚህ ብዙ ልትማር ይገባል። አፍሪካ በአፍሪካ አብዛኛዎቹ ምርጫው ብዙ አካባቢ የሚደረጉ ምርጫዎች ሰውን በመግደል የኮረጃው በመስረቅ በማጭበርበር የሚካሄዱ ምርጫዎች ናቸው እና እነኛ እንደዚያም ሆኖ አሸንፈናል ብለው ያው አሸንፍኩ የሚሉ አካል አሸንፈናል ካለ በኋላ ከተሸነፈው ጋር አብሮ ለመስራት ሀገሪቱ በሰላም እንድትቀጥል በህዝቦች መካከል መተማመን እንድኖር የመረጠው ህዝብ አትሊስት ድምፅ እንዳያጣ ከመጣር አኳያ የሚደረግ ጥረት የለም አፍሪካ ላይ። አሁን የፕሬዚደንት ኦባማን እና የተመረጡትን የትራምፕን ስታይ ኦባማ ያው ፕሬስ ኮንፈረንሱ ላይ እንደተናገሩት የእሳቸውን ትምም ይዞ አብሮ ለመስራት ዝግጁ እንደሆነ ነው የተናገሩት። እንደዚያ ብዙ ደረጃ ላይ ሲዳረሱ ፓርቲዎች ያው በሀገሪቱ ህገ መንግስት መሰረት ያሸንፎ አሸንፏል፣ የተሸንፈው ተሸንፏል። ግን አብሮ ለመስራት ኦባማም ከኔ ቲም ጋር አብሮ ለመስራት ቃል ገብተዋል። ይሄ እንግዲህ ይሄ ነው ከዚህ ነው ይህንን ነው አፍሪካ ብዙ መማሪያ አለባት። እዚህ አፍሪካ ሀገር ላይ ብዙ ጊዜ አይደለም ተሸንፈዋል ብሎ ካወጁ አካል ጋር ለመስራት ቀርቶ ለምን ተወዳደረ ብሎ ለእድሜ ልክቅም የሚይዝ ኮንቲነንት ውስጥ ነው ያለ ነው። ይሄ መቆም ያለበትና ትልቅ ትምህርት ያገኘንበት ነው ብዬ ነው።
ሌላው አስተያየት ሰጪ የሕክምና ባለሙያው ዶክተር ሰለሞን ደመነ ናቸው። የስደተኞችን ጉዳይ ጨምሮ ዶናልድ ትራምፕ በምርጫ ዘመቻ ወቅት የቀሰቀሱባቸው አቋሞች ሙሉ በሙሉ ተግባራዊ ይሆናሉ ብለው አያምኑም።
እንኳን አሜሪካ ማንኛውም የራሱ ሎፍሩል አለ፣ ህግ አለ፣ ስርዓት አለ። አሁን ኤፍቢአይ እንኳን እሷን ለመመርመር ኮንግሬሱን አስፈቅዶ ነው አይደለ? ስለዚህ ህግ ስላለው የራሱ ስርዓት አላቸው። ለውድድር ይመስለኛል እንጂ ስርዓቱን ይከተላል፣ ያቀርባል። እንትን አላቸው፣ ኮንግሬስ ህግ አላቸው። ዲቴሉን አላውቅም። ህግ ስላላቸው በዛ ስርዓቱ ሁኔታው አልቆ ነፃ ነው እኮ ሊፈጽም ላይፈጽም። ግን በእኔ ስሜት በተለይ ስደተኛ ሊፈጽምም የሚችል አይመስለኝም። ዓለም አቀፋዊ ህግ አለ። ኢኮኖሚክና በፖለቲካ የተሰደዱ አሉ። ሁለቱንም ሌሎች ዩሮፕና ሌላ ሀገሮች ወደ ሀገራቸው አይመልሱም። ስለዚህ ህግ ስላለ ለማቀፍም አይመስለኝም።
በውበት ስራ ላይ የተሰማራው ዘመን አያና ግን ትራምፕ ህገ ወጥ ያሏቸውን ስደተኞች ማባረርን ጨምሮ የተናገሩትን ሁሉ ተግባራዊ እንደሚያደርጉ ይገምታል።
ታክስም እቀንሳለሁ ብሏል። ይቀንሳል፣ አጥሩንም ያጥራል።
ግንቡ ይገነባል ብለህ ታስባለህ?
አይ ይገነባል።
ሜክሲኮ ትከፍላለች?
እሱ አይታወቅም። ስለዚህ እንግዲህ ስደተኞችንም ህጋዊ ያልሆኑ ስደተኞችን አባረ ብሏል፣ ያባረራል።
ስለዚህ ተግባራዊ ያደርጓቸዋል። በምርጫ ዘመቻ ወቅት የተናገሯቸውን በርካቶቹ ነገሮች እያልከኝ ነው
የሚል ግምት አለ። እንግዲህ የሚል ግምት አለ። እሱን ተግባራዊ ካላደረገ እንግዲህ አራት አመት የሚደፍን አይመስልም።
እንግዲህ ጓደኛ ከአንተ የተለየ አመለካከት እንዳለው የገለጸልኝ ነው። ወደ አንተ ማለበርስ ምን እንግዲህ
ቴዲ ይባላለሁ።
ቴዲ ማ
ውበት ስራ ላይ ነው ያለው። ቴዲ ደሞዝ ይባላለሁ። እኔ የዛ ተቃራኒ ነኝ። ግንቡም የሚገነባ አይመስለኝም። አብዛኞቹ ነገሮች ለፖለቲካው ለሱ እኔ ዝም ብዬ ስገምተው የሰውን ስሜት ቀድሞ የተረዳ ይመስለኛል። ና እነዛን ስሜቶች በመጠቀም ለምርጫው መብቃት ነበር ወይ ለአሸናፊነት መብቃት ነበር እቅዱ። አሁን ያህን እቅድ አሳክተዋል። ስለዚህ የግንቡ ነገር የሚታሰብ አይመስለኝም። አያደርገውም ብዬ ነው የማስበው። ከተናገራቸው ውስጥ ግማሹ ፐርሰንት የማይሆኑ ነገሮች ናቸው። ለምሳሌ በሙስሊሙ ዙሪያ ያደረገው፣ በግንቡ ዙሪያ፣ በስደተኞች ዙሪያ ያደረገው ነገር አብዛኞቹ የሚሆኑ አይመስለኝም። በቃ ለፖለቲካ ሲስተም ወይ ለምርጫ የተጠቀመበት ብዬ ነው የማስበው። ስለዚህ ግንቡን አልጠብቅም።
ከጓደኞቿ ጋር ሆና አስተያየት የሰጠች ስሟ እንዲገለጽ ያልፈቀደች ወጣት ሂላሪ ክሊንተን ቢያሸንፉ ትመርጥ ነበር። ምኞቷ እውን ሳይሆን መቅረቱንና ዶናልድ ትራምፕ መመረጣቸውን ከገለጸችበት ትጀምራለች።
በቃ ምንም ተመርጧል። ስለተመረጥኩ ግን ቀረታለ። ግን ከዚህ በኋላ ያው ጥሩ ይሆን አሁን እያስተባበለ ያለ ይመስለኛል። ጥሩ ይሆን ጥሩ ነው።
ስለዚህ የምርጫ ውጤት የታወቀ ግን የተሰማሽ ስሜትና አሁን እሳቸው ባለፉት ጥቂት ቀናት ውስጥ ከሚናገሯቸው ነገሮች አንጻር ነገሮች ምናልባት ያሰብናቸውን ያህል ላይከፉ ይችላሉ የሚል ስሜት ውስጥ ገብተሻል? እንደዛ ነው ያለሽ?
ያው ትንሽ አሁን ንግግሩንም የሆነ እያስተባበለ ነው ማለት እንግዲህ ምን ይሆናል የሚቀጥለው።
ጓደኛሽ እያገዘችሽ ነው እንግዲህ እንደሚሉት ተግባራቸውም እንደዛው ከሆነ
እንግዲህ ጥሩ ነገር እንጠብቃለን።
የዩናይትድ ስቴትስ ምርጫ በዚህ ደረጃ ትኩረት የሚስበው ፖለቲከኞቿ በዓለም አቀፍ ደረጃ ማሳደር በሚችሉት ተጽዕኖ ምክንያት መሆኑን አስተያየት ሰጪዎቹ ተናግረዋል። በመቶ ሺዎች የሚቆጠሩ ኢትዮጵያውያን በዚያች ሀገር የሚኖሩ መሆናቸውንም አስታውሰዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
Sararan Gabina VOA.
Shirin
Gabina. Blashangul. 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 Zegabina. Zegabina. Blashangul.
And then Dutch. ክሊንተንን በምርጫው መሸነፋቸውን አንዳንዶች ደግሞ ለሴቶች ማህበራዊ ፖለቲካና ጾታዊ እኩልነትና ከበሬታ የሚያቀነቅነው አስተሳሰብ ላይ የደረሰ ሽንፈት እንደሆነ አድርገው አይተውታል። እንዴት አድርጌ ነው ይህን ለታዳጊ ሴቶች ልጆቼ የማስረዳው የሚል ጭንቀት ያደረባቸው አሜሪካውያን እናቶችም አሉ። ለመሆኑ በዚህ በሴቶች ታሪክ አዲስ ምዕራፍ ለማስመዝገብ በተደረገው ሙከራ ላይ የደረሰው ምንድን ነው? የአሜሪካ ድምጿ ካሮላይን ፐርሱት ከኒውዮርክ ያጠናቀረችውን ዘገባ ቆንጅታዬ ይዛ ቀርባለች።
የምርጫው ዕለት ማክሰኞ ማታ ውጤቱን በከፍተኛ ጉጉት አይናቸውን ተክለው ሲከታተሉ ይስተዋላሉ። የሚጠብቁት ሂለሪ ክሊንተን አሸንፈው ሴቶች በፍጥረታቸው ከወንዶች ጋር እኩል መሆናቸውን የሚያረጋግጠውን ድል ነበር። እናቶች ሴቶች ልጆቻቸውን ይህንኑ ሊያረጋግጡላቸው ወደ ድምጽ መስጫ ጣቢያዎች ይዘዋቸው ሄደዋል።
It's life changing. I mean, my girls will always know that a girl can be president. So nobody needs
ህይወትን የሚቀይር ታሪክ ነው። ሴቶቹ ልጆቼ ሴት ልጅ ፕሬዝዳንት መሆን እንደምትችል ምን ጊዜም ቢሆን ይገነዘባሉ። ስለዚህም ማንንም ይሄንን ያንን ማድረግ አትችሉም ሊላቸው አይችልም።
We can be the president. Yeah.
በደንብ ነው። ፕሬዝዳንት ለመሆን እንችላለን።
ሂለሪ ክሊንተንም በምርጫው መሸነፋቸውን በተቀበሉበት ንግግራቸው ሴቶች ልጆችን አበረታተዋል።
That you are valuable and powerful and deserving of every chance and opportunity in the world.
ክብር የሚገባችሁ ጠንካሮች መሆናችሁን ህልማችሁን እውን ለማድረግ እንድትችሉ በዚህ ዓለም ላይ ያለ እድል ሁሉ እንደሚገባችሁ ከቶ እንዳትጠራጠሩ።
ለመሆኑ ምንድነው የተፈጠረውና ሂለሪ ክሊንተን የተሸነፉት? ድምጽ ሰጪዎችን አስመልክቶ የወንዶችና የሴቶች ድምጽ ልዩነት በጣም የሚያስገርም እንደሆነ ነው የተነገረ ያለው። ፒው ሪሰርች የተባለው ድርጅት ባካሄደው ግምገማ እንደደረሰበት ትራምፕን የመረጡት ነጭ ሴቶች በ10% እንደሚበልጡ ነው ያሳየው። ዴቪድ ሹልስ በሃምላይን ዩኒቨርሲቲ የፖለቲካ ሳይንስ መምህር ናቸው። እንዲህ ሲሉ ያስረዳሉ።
I think still a large percentage of our population that won't vote for a woman for president.
አሁንም ከህዝባችን ውስጥ ሴትን ለዩናይትድ ስቴትስ ፕሬዝዳንትነት ለመምረጥ የማይፈልግ ብዛት ያለው ሰው መኖሩን የሚያሳይ ይመስለኛል።
ኮሊን ጀንኪንስ እንደ አውሮፓውያን አቆጣጠር በ1900ዎቹ የመጀመሪያ ዓመታት ሴቶች የመምረጥ መብታቸው እንዲከበር የተካሄደው ትግል መሪ የነበሩት የኤሊዛቤት ኬዲ ስታንተን የልጅ ልጅ ናቸው። አያታቸው ቢኖሩ ኖሮ ምን ይሉ ነበር?
So she would ask, what's the next step?
ከዚ በኋላ ምን መደረግ አለበት ብላ የምትጠይቅ ይመስለኛል።
አንዳንዶች የዶናልድ ትራምፕ ደጋፊዎች በበኩላቸው ሴት ነገር ግን ለየት ያለች ሴት ፕሬዝዳንት እንድትሆን እንፈልጋለን ነው የሚሉት።
I want a woman for a president. Yay! But I want her to have
እንዴታ ሴት ፕሬዝዳንት ብትሆን ፈልጋለሁ ግን ሀቀኛ ሴት መሆን አለባት።
ሚስ ሂለሪ ክሊንተን በዚህ መልኩ ከስዕሉ ቢወጡም እኛ ደግሞ ተራችንን እንተካለን ያሉ ሌሎች አሉ።
We need to become active again. Street politics.
አሁን ወቅቱ እንደገና ወጥተን ንቁ የፖለቲካ ተሳትፎ የምናደርግበት ነው።
አሜሪካውያት የመምረጥ መብታቸውን ከአንድ ምዕተ ዓመት በፊት ታግለው ተቀዳጁ። አሁን ደግሞ ከዚህ ምርጫ በኋላ አንድ ቀን የዋይት ሃውስን መንበር ለመቀዳጀት የበለጠ ትግል ማካሄድ ይኖርባቸዋል።
ከርበነ በየወጥቼ ለማየት ደርሶ ተክረደከመ።
የተከበራችሁና የተወደዳችሁ የጋቢና ቪኦኤ አድማጮች የምትከታተሉት የጋቢና ቪኦኤን የዕለቱን ፕሮግራማችንን ነው። ቃቆ ወይም ጌታቸው መንገደኛ እያለ የተጫወተውን ዘፈን እንጋብዛችሁና ተመልሰን እንመጣለን።
Bando gendika bando vel teiso la 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 ma barari la 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 yetum safari la 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 ma barari la 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 yetum safari mangadanya lekne ma barari yet ko bet apa safari mangadanya lekne lmina dai amalesa lagu belaskatoni mashana gabe fenega kerembega
አቆ ጌታቸው መንገደኛውን የተሰኘውን ዜማ ነበር የጋበዝናችሁ። እንደወደዳችሁ ተስፋ እናደርጋለን። የምትከታተሉት የጋቢና ቪኦኤን የዕለቱን ፕሮግራማችን ነው። ዝግጅታችን ይቀጥላል። አሁን ደግሞ ወደ ዋሽንግተን ዲሲ ነው የምንመልሳችሁ። የተወለደው ኢትዮጵያ ያደገው ደግሞ በስዊድን ነው የምግብ ባለሙያው ማርክስ ሳሙኤልሰን ከሄኖክ ሰማእግዜር ጋር ቆይታ አድርጓል። አድማጮች፣ ይህ ቆይታው በቪዲዮም ተሰርቶ በፌስቡክ ገጻችን ላይ ይገኛል። እሱን መከታተል ትችላላችሁ። ለዛሬ ግን ከሄኖክ ሰማእግዜር ጋር ያደረገውን አጠር ያለ ቆይታ እናስደምጣችሁ።
ማርከስ ሳሙኤልሰንና በምግብ አብሳይነት ለዓለም አቀፍ ዝና ያበቃው ሙያው ታሪካቸው ተመሳሳይና በርካታ መልክ ያላቸው መንትያዎች ናቸው። የተወለደው በኢትዮጵያ፣ በጉድፈቻ ያደገው ስዊድን አገር፣ ኑሮው ደግሞ አሁን በኒውዮርክ ከተማ ሃርለም አካባቢ ሲሆን ከማያ ኃይሌ ጋር ከተጋባ ወዲህ ደግሞ የጉራጌ ክትፎ ፍቅር ልቡን እንዳጠፋው ይናገራል።
I would say kitfo because it celebrates my wife's true amazing cooking story in front of
የክትፎ ነገር አይሆንልኝም ምክንያቱም የባለቤቴን አስደናቂ የሆነ የጉራጌ ምግብ ባህል ስለማደንቅ። ከዚያ በተጨማሪም ክትፎ ክትፎ ነው። አቤት ሲጥም።
ማርከስ በዋሽንግተን ዲሲ አዲስ ምግብ ቤት ሊከፍት አስቧል። ወደ ዋሽንግተን ዲሲ የመጣውም በቅርቡ ያሳተመውን 8ኛ መጽሐፉን ለማስተዋወቅ ነው። ሬድ ሩስተር በኒውዮርክ ከተማ ሃርለም ሰፈር የሚገኝ የማርከስ ምግብ ቤት ሲሆን መጽሐፉ የሃርለምን ምግብ ከነለፍቶ አዳሪ ኗሪዎቹ ሽቀላ ታሪክ ጋር ያጣጣመ እንደሆነ ማርከስ ይናገራል። አስቀድመን ማርከስ በዋሽንግተን ዲሲ የሚገኝ ሜሲስ ሱቅ ለአድናቂዎቹ መጽሐፍ ሲፈርም ለቅምሻም ምግብ ሰርቶ ነበር። አቶ ሙሉጌታ ሁለት ልጆቹን ራሄልንና ቃላብን ይዞ ነበር የማርከስን መጽሐፍ ያስፈረመው። ራሄል ገና ካሁኑ ስታድግ የምግብ አብሳይ ሼፍ ለመሆን እንደምትፈልግ ነግራኛለች።
ኢሚግራንት ሆኖ ከአገር ወጥቶ እንደዚህ ፖፑላር የታወቀ ኢትዮጵያዊ ነው። እንደዚህ ደርሶ ሜሲስ ትልቅ ነው አሜሪካ ስታንዳርድ እና እዚህ ትልቅ ውስጥ ፓርትነር ሆኖ እየሰራ ነው ያለው እና
ከሜሲስ ሱቅ በኋላ ማርከስ በቀጥታ በዋሽንግተን ዲሲና አካባቢዋ የሚኖሩ ኢትዮጵያውያን ጋር አብረው ለመሆንና ለመነጋገር በታዲያስ መጽሔት በተዘጋጀ የአብሮነት መድረክ ላይ ተገኝቶ ነበር። ከማርከስ ጋር አጠር ያለ ቆይታ አድርጌያለሁ።
ስለ
ሰላም ናችሁ ወይ? አትቪራም ሃሪክ ዚ በጣም ወሳኝ እንግዳ ይዣለሁኝ። ማርከስ ሳሙኤልሰን አዲስ መጽሐፍ ጽፏል። ውይይታችን የሚሆነው በእንግሊዝኛ ነው። ከሱ ጋር ቆይታ እናደርጋለን። Thank you so much, Marcus.
Thank you for having me.
Welcome to Washington, D.C.
Very excited to be here.
You know, it's
a big day.
It is a big day. And we saw you earlier at Messi's.
Yeah, yeah.
And we tasted some of the food.
But I couldn't launch a book without going direct to the Ethiopian community. So being here...
ወደ ኢትዮጵያ ማህበረሰብ ሳልሄድ መቼም የመጽሐፍ ምረቃዬን አድርጌ መመለስ አይቻለኝም። ከህዝቡ ጋር፣ ከታዲያስ መጽሔት ጋር፣ በነገራችን ላይ ታዲያስ ከባህላችን ፈጠራችንና ማንነታችን ጋር እንድንገናኝ የሚረዱ ጽሑፎችን ያቀርባል። የዚህ ባህል አካል በመሆኔም ደስተኛ ነኝ።
Having the Red Rooster cookbook here is a great introduction for the restaurant that we're going to.
Yeah, Red Rooster የተባሰኘውን የምግብ መጽሐፍ ይዤ መጣሁበት አንዱ ምክንያት በዋሽንግተን ዲሲ የሚከፈተው አዲስ ምግብ ቤት Marcus at the National Harbor በመጪው ወር ስለሚከፈት እዚያ ጋር የተያዘ ነው። መጽሐፉ ደግሞ ስለ ሃርለም ብዙ ነገሮችን ያዘ ነው። ሃርለም እንዲያውም ከሰፈርነት የሚያለፈ ግሩም ድንቅ የሆነ ራእይም ነው ለማለት ይቻላል። ምግብ፣ ሙዚቃ፣ ኑሮ ሁሉም በሃርለም ያምርባቸዋል።
ሃርለም የጥቁር አሜሪካውያን የባህል ማዕከል ሆና ለዘመናት ቆይታለች። የጣሊያን ጦር ኢትዮጵያን በወረረበት ወቅት የሃርለም ወጣቶች ወደ ኢትዮጵያ ሄደው አርበኛ ለመሆን ተመዝግበው ነበር። በሃርለም ታዋቂው የአቢሲኒያ ባፕቲስት ቤተክርስቲያንም ይገኛል። እዚያው በሃርለም በሪቨርሳይድ ቤተክርስቲያን እንዲሁ የኦርቶዶክስ ቤተክርስቲያንም አለ። ሃርለም ከ60ዎቹ ማብቂያ እስከ 90ዎቹ አጋማሽ ድረስ በአደንዛዥ እጽ የተወጋች በሁከትና ወንጀል የተሞላች ሆና ስታበቃ አሁን ግን የድሮ ወዟ እየተመለሰ ነው። በኒውዮርክ የሚኖሩ አፍሪካ አሜሪካውያንም ወደ ሃርለም በመመለስ ኑሯቸውንና ስራቸውን በዚያ ሲያደርጉ ሃርለምም እየፈካች እያማረባት የመገናኛ ቦታ እየሆነች ነው። ማርከስ ሳሙኤልሰንና ባለቤቱ ማያ የሚኖሩትም በዚህ በመፍካት ላይ ባለች ሰፈር ነው።
Maya and I lived there for 12 years and you know being from Ethiopia will always be part of my cooking.
ማያናኒ ለ12 አመታት ያህል አብረን ኖረናል። ኢትዮጵያዊ ትውልዴ በማዘጋጃቸው ምግቦች ውስጥ ይንጸባረቃል። በስዊድን ነው ያደግኩት። ስለዚህ ይሄኛው የህይወቴ አካልም ከማዘጋጃቸው ምግቦች ጋር የተዋሃደ ነው። ባህር ለምኖር ደግሞ ታላቅ ደስታ የሚሰጠኝ የህይወቴ አካል ነው። በመሰራው ምግብም ሆነ በመጽሐፎቹ እነኚህን ታሪኮች ለመናገር ወይም ለማሳየት በመቻሌ ፍጹም ደስታ ይሰማኛል።
ማርከስ ሳሙኤልሰን በዋሽንግተን ዲሲ የነበረውን ቆይታ በቪዲዮ ዘገባ ፌስቡክ ላይ አትቪዮ አማሪክ ታገኛላችሁ። ተከታተሉት።
Thank you very much for coming out and supporting. Thank you.
የጋቢና ጉዟችን ተጠናቋል። እንግዲህ መስታወት የነበረን ፕሮግራም ጨርሰናል። በፌስቡክ ቪኦኤ አምሃሪክ፣ በትዊተርም እንዲሁ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው እኔ መስታወት አድራጋውና
ጽዮን ግርማንን። ጉዟችሁ የሰመረ ይሁን እያለን እንሰናበታለን። ስንሰናበታችሁ እንዲሁ በባዶ አንተዋችሁም የሳሚዳንን ፍቅረ ሰላም የሚለውን ዘመን ዘፈን እየጋበዝን ነው። በነገው ጉዞ እንገናኝ።
ስንት ጊዜ ተፈትነናል፣ ክፉና ደጉን አመታን አብረን ሆነን አሳልፈናል። ክፉ ሀሳብ በሰዎች እየገባ መሆን የሌለበትን Sam.